ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን እንደምን አመሻችሁ አድማጮቻችን። አስተናጋጆቻችሁን ያደንስታየና
ጤና ይስጥልኝ እኔ ሶሎሞን አባተ ነኝ።
ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው።
ሰዲና አባዲ ትባላለች። ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመቃወም የፊታችን እሁድ መቀለ ላይ ለማካሄድ የታቀደ ሰልፍ ከሚያስተባብሩ ወጣቶች አንዷ ነች። አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት ካልተጠየቀ ሰልፉ አይካሄድም ብሏል። በአብይ ርዕስ ይዘነዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል በሚገኙ የከፍተኛ ትምህርት ተቋማት ከተመደቡት 2600 የሚሆኑ የትግራይ ተወላጅ ተማሪዎች 2000ዎቹ ከክልሉ ውጭ በሚገኙ የከፍተኛ ትምህርት ተቋማት እንዲመደቡ መደረጉን የትግራይ ማስ ሚዲያ አገልግሎት ገልጿል። ተማሪዎቹ ወደ ሌሎች ከፍተኛ የትምህርት ተቋማት እንዲመደቡ የተደረገው የትግራይ ክልል መንግስት ባደረገው ጥረት መሰረት መሆኑን ዘገባው አክሏል። የተቀሩት 600 ተማሪዎችም በተመሳሳይ መልኩ በሌሎች ክልሎች እንዲመደቡ ካልተደረገ ሌሎች አማራጮች እንደሚፈልጉ ተዘግቧል። አንዱ አማራጭ በአካባቢያቸው በማታ ትምህርት ቤት እንዲቀጥሉ ጥረት እየተደረገ መሆኑን የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ገብረ መስቀል ካሳይ መናገራቸውን የትግራይ ማስ ሚዲያ ዘገባ ጠቅሷል።
ኬንያ በ15 ሚሊዮን የአሜሪካ ዶላር ያስገነባችውን የባቡር ሐዲድ መስመር ዛሬ አስመረቀች። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ኬንያ ከቻይና በወሰደችው ብድር ያስገነባችውን የባቡር ሐዲድ ትላንት አስመርቀዋል። የባቡር መስመሩ የናይሮቢ ሞምባሳ ቀጣይ ምዕራፍ ሲሆን ኬንያ ከቻይናው ግዢን ባንክ ባገኘችው ብድር ፕሮጀክቱን ገንብታለች። በምረቃው ወቅት ፕሬዝዳንት ኬንያታ የሐዲዱ ግንባታ መጠናቀቅ ለሀገሪቱ መዋዕለ ንዋይ መሻሻል ጉልህ ሚና አለው ብለዋል።
We celebrate laying one of the key cornerstones to Kenya's
ኬንያን ወደ ብልጽግና መካከለኛ ገቢ ያላት ሀገር ለማሸጋገር የማዕዘን ድንጋይ የሆነውን ፕሮጀክት መጠናቀቅ በደስታ እናበስራለን።
የተመረቀው ሁለተኛ ምዕራፍ የባቡር መስመር ዝርጋታ ከኬንያውና ከተማ ናይሮቢ እስከ ናይቫሻ የሚዘልቅ ሲሆን 4 ንዑስ ጣቢያዎች አሉት። ይህ የባቡር መስመር የኬንያና ከተማ ከአገሩ ሪፍት ቫሊ ክፍለ ግዛት ጠቅላይ ጋር ለማገናኘት የታለመ ሲሆን ወደፊትም ዝርጋታው ሲጠናቀቅ ከምስራቅ አፍሪካ ሀገሮች ጋር ኬንያን ለማገናኘት የታቀደ መሆኑንም የኬንያ መንግስት አስታውቋል። ትላንት በፕሬዝዳንት ኬንያታ የተመረቀው ፕሮጀክት 1.5 ቢሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን የገንዘብ አቅርቦቱን የቻይናው ግዢን ባንክ በብድር ሸፍኖታል። አንዳንድ የሀገሪቱ ዜጎች ፕሮጀክቱ በብድር በመሰራቱ ለሀገሪቱ እድገትም ብዛም ፋይዳ አይኖረውም በማለት ተቻሉ። ኬንያታ ግን የባቡር መስመር በተለያዩ የሀገሪቱ አካባቢዎች መዘርጋት ምጣኔ ሀብት ማደግ አስተዋጽኦ አለው ሲሉ ህዝቡ የባቡር መስመር ዝርጋታውን እንዲደግፍ ጠይቀዋል። በቅርቡ ዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ኬንያ ከቻይና የምትወስደውን ብድር ብዛት እንዲታጤን ማሳሰባቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የቱርክ ፕሬዝዳንት ረጀፕ ታይፕ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ የዩናይትድ ስቴትስ ምክትል ፕሬዝዳንት ማይክ ፔንስ ዛሬ ግፊት ካደረጉ በኋላ የተኩስ ማቆም ስምምነት መደረሱን ፔንስ አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ የሚታወቅ ነው። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ከዋይት ሀውሱ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦፕራያን ጋር ሆነው በቱርክ መዲና አንካራ ላይ ከሀገሪቱ መሪ ጋር ተነጋግረዋል። ፕሬዚደንት ትራምፕ በሰሜን ምስራቅ ሶሪያ የሚካሄደውን ውጊያ እኛን አይመለከተንም ባሉበት ወቅት ነው ንግግሩ የተካሄደው። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የአሜሪካ ወታደሮች ከጦር ሜዳው መውጣታቸውን በከፍተኛ ድምጽ አውግዟል። ትራምፕ ግን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገር ረገድ ከአሜሪካ ወታደሮች ጎን ሆነው የተዋጉትን ኩርዶች እነሱም ቢሆኑ መላእክት አይደሉም ሲሉ ማጥላላታቸው ተዘግቧል። ትራምፕ ባለፈው ሳምንት ለኤርዶዋን የላኩት አጭር ደብዳቤ በኩርዶች ላይ ፍጅት ለመፈጸም ጀግንነት አይሰማው ቂል አይሆኑ የሚል እንደነበርና ኤርዶዋን ደብዳቤውን በቁሻሻ ቅርጫት ላይ እንደጣሉት ተዘግቧል።
ዩክሬን ፕሬዚዳንት ትራምፕን በፖለቲካ ሊረዳ የሚችል ምርመራ እንድትጀምር ለማድረግ ዲፕሎማቶች ከግል ጠበቃቸው ሩዲ ጁሊያኒ ጋር እንዲሰሩ ፕሬዚዳንቱ አዘዋል ሲሉ በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሰንድላንድ ለተወካዮች ምክር ቤት መርማሪዎች ዛሬ ተናግረዋል። ምርመራው የሚካሄደው ፕሬዚዳንት ትራምፕን ለመክሰስ የሚያበቃ ጥፋት ሰርተው እንደሆነ ለማጣራት ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጸረ ሙስና ምርመራ እንደሚጀምሩ በይፋ እንዲገልጹ ፕሬዚዳንት ትራምፕ መፈለጋቸውን ተንተርሶ ሩዲ ጁሊያኒ ጫና ማድረጋቸውን ሶንድላንድ በጽሑፍ ባወጡት መግለጫ አመልክተዋል። ሶንድላንድ በአውሮፓ ህብረት ከፍተኛ ዲፕሎማት ሆነው ከመሾማቸው በፊት ለትራምፕ መመረጥ በርከት ያለ ገንዘብ ሲለግሱ ቆይተዋል። ሚስተር ጁሊያኒ በተለይ ባለፈው የዩናይትድ ስቴትስ ምርጫ ስለተካሄደው የዩናይትድ ስቴትስ ምርጫ ጠይቀዋል። የዲሞክራቶች ብሔራዊ ኮሚቴ ከሶስት ዓመታት በፊት የተጠቀመበት የኮምፒውተር ሰርቨር የት እንዳለ ዩክሬን ታውቅ እንደሆነ ጁሊያኒ ጠይቀዋል። ባሪስማ በተባለው የኢነርጂ ኩባንያ ላይ ምርመራ እንዲደረግ ፕሬዚዳንት ትራምፕ እንደሚፈልጉ ሶንድላንድ ለመርማሪዎቹ ተናግረዋል። የቀድሞ ምክትል ፕሬዚዳንት ጆ ባይደን ልጅ ሃንተር በባሪስማ ኩባንያ ቦርድ አባል ሆነው ይሰሩ ነበር።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕን ከስልጣን እስከ ማንሳት የሚያደርስ ክስ መመስረት ይቻል እንደሆነ የጀመረውን ምርመራ ከያዙት ቁልፍ ኮሚቴዎች አንዱ የሆነውን የቁጥጥር ኮሚቴ ሲመሩ የነበሩት እውቁ የምክር ቤት አባል ኤሊጃ ካሚንግስ ዛሬ አርፈዋል። ካሚንግስ በ68 ዓመት ዕድሜያቸው ያረፉት ለተራዘመ ጊዜ አድሮባቸው በነበረው የጤና መታወክ ምክንያት መሆኑን ቢሮአቸው ባወጣው መግለጫ አመልክቷል። ዝርዝሩን ትዝታ በላቸው ታቀርበዋለች።
ዜና ረቱ ቀጥሎ ይቀርባል።
የሜሪላንድ እንደራሴ ኤላጃ ካሚንግስ በጤናቸው መስተጓጎል ምክንያት ለጥቂት ጊዜ ገለል ብለው ከቆዩ በኋላ ዋሽንግተን ዲሲ ላይ ሊደረግላቸው ከታቀደው ጠለቅ ያለ ሕክምና በኋላ መስከረም ውስጥ ወደ መደበኛው የምክር ቤት ስራቸው እንደሚመለሱ የትውልድ ከተማቸው ጋዜጣ ለሆነው ቦልቲሞር ሰን ተናግረው ነበር። ከረጅም ጊዜ እንደራሴነታቸው በተጨማሪ ካሚንግስ በፕሬዝደንት ትራምፕ ላይ የተከፈተውን ምርመራ ከመያውት የኮንግረሱ ቡድኖች ቁልፍ የሆነውን የቁጥጥርና የመንግስት ማሻሻያ ኮሚቴ በሊቀመንበርነት ሲመሩ ነበር። የትራምፕ አስተዳደር የያዛቸውን የኢሚግሬሽን ፖሊሲዎች በተለይ በዩናይትድ ስቴትስ በሜክሲኮ ድንበር ላይ እየተካሄዱ ያሉ የመንግስቱን እርምጃዎች በብርቱ በመተቸታቸው ምክንያት ፕሬዝደንት ትራምፕ በተደጋጋሚ በትዊተር ሂሶቻቸው ሲጠርቧቸው እንደነበር ተዘግቧል። ኤላጃ ካሚንግስ የተወካዮች ምክር ቤቱን የተቀላቀሉት በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ከፍተኛ ትምህርታቸውን ተከታትለዋል። ከሜሪላንድ ዩኒቨርሲቲም በሕግ ተመርቀዋል። እንደራሴ ካሚንግስ በዩናይትድ ስቴትስ የሲቪል መብቶችን ለማሻሻል በብርቱ የጣሩ የመረጧቸውን ሰዎች ሕይወት ለመታደግ አቅማቸውን ለማጠናከር በታማኝነት ያገለገሉ እንደራሴ እንደነበሩ የሕይወት ታሪካቸው ይናገራል። ሚስተር ትራምፕ ካሚንግስን ምህረት የለሽ በጥባጭ ብለዋቸዋል። ትራምፕ በቅርቡ የተወካዮች ምክር ቤቱ አባላት የሆኑ አራት ውህዳን ሴት እንደራሴዎችን በትዊተራቸው ሲወርፉና بونجل ወደ ተበከሉ ካሚንስ ለሰጧቸው ብርቱ የተቃውሞ ምላሽ ከተማቸውን ቦልቲሞርን በአይጥ የተሞላና ማንንም ሰባዊ ፍጡር ሊኖርበት የማይችል ሲሉ በመግለጽ ትራምፕ ሚስተር ካሚንስንና የቦልቲሞር ነዋሪዎችን አስቆጥተው ነበር። ዛሬ የካሚንስ የረፍት ዜና ሲሰማ ፕሬዝዳንቱ ያስተላለፉት መልእክት በእጅጉ የተለሳለሰ ነበር። እንዲህ አሉ ትራምፕ።
የእኒህ እኔ ራሴ አይቻለሁ። በያቅጣጫው በየመስኩ ያሉና ስራና ድምጻቸውን ለመተካት የማይቻል ሳይሆን ቢቀር እንኳ እጅግ የከበደ ይሆናል።
በካሚንግስ ህልፈት እጅግ ማዘናቸውን ፈጥነው ከገለጹና የልብ ስብራት ነው ካሉት የዴሞክራቲክና ሪፐብሊካን ፖለቲከኞች መካከል የቀድሞ ፕሬዝዳንት ባራክ የህግ መወሰኛው መሪ ሚች ማካነል የህግ መምሪያው አፈ ጉባኤ ናንሲ ፖሎሲ ወዳጅና ባልደረባቸው አደም ሺፍ ጥቂቶቹ ናቸው። የብርቱ ስራ የስነ ምግባርና የሞራል ዋልታና ኮከብ ብለዋቸዋል እንደራሴ ኢላጃ ካሚንግስን ብዙዎቹ።
እንግሊዝ ከአውሮፓ ህብረት የተያለባቸው ጉዳዮች ላይ እንዲያተኩር ሲባል ፓርላማው የሀገሪቱን ከአውሮፓ ህብረት መውጣት በመጪው ቅዳሜ ማከናወን አለበት ሲሉ በትዊተር አሳስበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ጃን ክላውድ ጃንከር በበኩላቸው ዛሬ በትዊተር ባስተላለፉት መልእክት ፍላጎት ካለ ስምምነት ይኖራል፣ ዛሬ አሸንፈናል ብለዋል። ሁለቱም ወገኖች መቆየታቸው ይታወቃል። የዜናው ሰዓት አበቃ። በ30ና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ማግኘት ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ይተላለፋል። በኢትዮጵያ በህገወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ህግ ተዘጋጅቶ ረቂቁ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታውቋል።
በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ የተሻለ ሁኔታ፣ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው።
የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽንስ ዳይሬክተር አቶ ዝናቡ ቱኑ ናቸው የሰማችኋቸው። በምሽቱ ዝርዝር ያለ ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በቀጣዩ ወይም የፊታችን እሁድ መቀሌ ከተማ ላይ የታቀደው ሰላማዊ ሰልፍ የከተማው አስተዳደር ከልክሎናል ሲሉ አዘጋጆቹ ተናግረዋል። ይህም መንግሥት የሴቶች ጥቃትን ለመከላከል ዝግጁ እንዳልሆነ ማሳያ ነው ብለዋል አዘጋጆቹ። የከተማው አስተዳደር በበኩሉ ሰላማዊ ሰልፉ እንዲካሄድ ኃላፊነት የሚወስድ ተቋም ሊኖር ይገባል ነው ያልነው እንጂ አልከለከልንም ብሏል። ሙልጌታ ጽባህ ተጨማሪ ያለው።
ጽዴና አባዲ ሰላማዊ ሰልፉን ከሚያስተባብሩ 12 ወጣቶች አንዷ ናት። በክልሉ በተለያዩ አካባቢዎች በየጊዜው ጾታዊ ጥቃት በተደጋጋሚ ይፈጸማል ብላለች። ይህ ድርጊት እንዲቆምና ጥቃቱን የፈጸሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ ድምጻችንን ለማሰማት ነው ሰልፉን ያዘጋጀነው ብላለች። 12 ሰዎች ሰልፉን ለማስተባበርና ኃላፊነት ለመውሰድ ተዘጋጅተን ለመቀለ ከተማ አስተዳደር በፊርማችን አሳውቀናል ያለችው ጽዴና አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት እንጂ እናንተ እንደግለሰብ አትችሉም ብሎ መብታችንን ከልክሎናል ብላለች። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተወሰነ አይደለም ስትል ያስተዳደሩን መልስ ተቃወማለች።
ይሄን ሰልፍ ያሰብነው በተለያየ ጊዜ ምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። መንግስትም ህዝብም ይሄንን ለመቃወም ይሁን ለማቆም ብዙ ሲሰራ ስላላየን ህዝቡንም መንግስቱንም ሚዲያውንም ሁሉም ኢንቮልቭድ የሆኑ ፓርት ኦፍ ሶሳይቲ ምላሽ መስጠት አለባቸው መቆም አለበት ይሄ ጥቃት በሚል ነው ሰልፉን ለማዘጋጀት ያሰብነው።
ሰልፉን ከሚያስተባብሩ አንዱ ፍቅር አሸብር የተባለ ወጣት በበኩሉ መንግስት ይህን ጾታዊ ጥቃት ለመቃወም በቀጣይ እሁድ በመቀለ ከተማ የተጠራውን ሰልፍ መከልከሉ ለጥቃቱ ትኩረት እንዳልሰጠው ማሳያ ነው ብሏል። ይህን ጥቃት የመንግስት መሪዎች ሳይቀር እየፈጸሙት ነው በማለት ተናግሯል።
በትግራይ ውስጥ ብዙ ኢፍታዊ የሆኑ ነገሮችን ይደረጋሉ። ባለስልጣኖች ስልጣኖችን ከላድርገው ብዙ ነገሮችን ይጠቀማሉ። ይህን ነገር ዝም ከተባለ ህጉ በትክክል ኤክሰርሳይዝ ካልተደረገ ያንዳንዱ ቤት የሚያንኳኳ ይሆናል እና ወንጀለኞቹን ቅጣታቸውን እንዲያገኙ ሴቶቹን ደግሞ እንባቸውን እንዲጠበቅላቸው ከጎናቸው ሆነን እንድንሰለፍ ለማሳየት ነበር ተሰባስበን የወጣነው።
የመቀለ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ተስፋይ ሰልፉን አልከለከልንም፣ ነገር ግን ሰላማዊ ሰልፍ ለማካሄድ የተለመደው አሰራር ህጋዊ ማህተም ያለው ድርጅት ኃላፊነት እንደሚወስድ ማሳወቅ ሲችል ነው ብሏል። ተከልክለናል የሚለውን ስህተት ነው። ይገባችኋል ወይም አይገባችሁም አልተባሉም። ስርዓቱን አሟልታችሁ ኑ ነው የተባሉት። ሰልፍ እናካሄዳለን ስለ የሴቶች ጥቃትና ከሱ ጋር በሚተሳሰር ጉዳይ አሉን። እኛ ደግሞ እንድንፈቅድላችሁ ፕሮቶኮል የሚያሟላ ደብዳቤ ይዛችሁ ኑ፣ የትኛው ድርጅት እንደወከላችሁም በዛ መንገድ ኑ ነው ያልናቸው እንጂ ይገባችኋል ወይም አይገባችሁም ወደሚል ጉዳይ አልገባንም። የተወሰኑ ልጆች ናቸው ተፈራርመው ተሰባስበን መተናል ያሉት። ሁሉም ተሰባስቦ ለመጣም ዝም ብለህ አታስተናግድም። በቃ ኃላፊነት መውሰድ ያለበት ተቋም መኖር አለበት ነው ያሉት። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተሰጠ አይደለም ብሏል። ቅሬታ አቅራቢዎችና ምን መልሳሉት ብለን ስንጠይቃቸው እስካሁን የተለመደውና የመጣንበት መንገድ ህጋዊ ማህተም ባለበት ጥያቄ ለሚያቀርቡ ድርጅቶች ነው ሰልፍ የሚያካሂዱት። ከዚህ ውጪ ግን በቀጣይ ለነማርበት የሚገባ ነገር ካለ እንማርበታለን ብለዋል። ባለፈው ሳምንት በትግራይ ሰሜናዊ ምዕራብ ዞን አድዳዕሮ ከተማ አንድ የፖሊስ አባል ብዙ ሴቶች በተለያዩ ጊዜያት ደፍሯል ተብሎ ክስ ቀርቦት ነገር ግን በ6000 ብር ዋስ በመለቀቁ የከተማዋ ነዋሪዎች የተቃውሞ ሰልፍ ወጥተው ነበር። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
አመሰግናለሁ ሙልጌታ ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል አፋምቦ ወረዳ ኦብኖ አካባቢ በቅርቡ በንጹሃን ዜጎች ላይ የደረሰውን ግድያ እናወግዛለን የሚሉ የክልሉ ነዋሪዎች ትናንትና ዛሬ የክልሉን ርዕሰ ከተማ ሰመራን ጨምሮ በብዙ ከተሞች ውስጥ ሰልፍ አካሂደዋል። መስፍን አራጌ ዝርዝሩን ይዟል።
ሰልፈኞቹ ካለፈው አንድ ዓመት ወዲህ የታጠቁ ኃይሎች በንጹሃን ዜጎች ላይ የሚያደርሱት ጥቃት እየተባባሰ ቢመጣም መንግስት ተገቢውን ጥበቃ አላደረገልንም ሲሉ ይወቅሳሉ። በቅርቡም ኦብኖ አካባቢ ላይ የደረሰው አሳዛኝ ክስተት የዚሁ ውጤት እንደሆነ ይናገራሉ። የትዕይንተ ህዝቡ አስተባባሪ አቶ ሁሴን ኮላይታ፣
ዛሬ ሰላማዊ ሰልፍ እንድንወጣ ዋና ምክንያት የሆነን በተለይ ባለፉት አንድ ዓመታት ውስጥ ለውጡ ከመጣ በኋላ ስፔሻሊ በእኛ ክልል ላይ በኢሳ ማህበረሰብና በአፋር ህዝብ መሀል ላይ የሚፈጠሩ የተለያዩ ችግሮች ነበሩ። እነሱን አስመልክቶ ብዙ ጊዜ በተደጋጋሚ ለመንግስትም ጥያቄ አቅርበናል። ሰላማዊ ሰልፎችም ወጥተናል። የክልሉ መንግስትም ያውቃል፣ ፌዴራል መንግስትም የሚያውቀው ጉዳይ ነው። ይሄ ጉዳይ ግን ተባብሶ ምንም መፍትሄ ሊያገኝ አልቻለም። 11 ወራት በሙሉ ማለት ነው። ይባስ ብሎ ባለፈው ቅዳሜ ማታ ላይ ሰርገው በመግባት በተለያዩ ሽብሮችን በመፍጠር ህጻናት፣ ሴቶችና አዛውንቶች ላይ ለ16 ሰዎች ህይወት ህልፈት ምክንያት የሚሆን ጥቃት አድርሰውብናል ማለት ነው። ይህ ደግሞ የሆነው በተደራጁ ቡድኖች አማካኝነት ነው።
በፌዴራሉ ሚኒስትር በኩል የተሰጠውን መግለጫ ቅሬታ አሳድሮብናል ብለዋል።
አቅሟ ተሳተ ባላለ እዚሁ ሰመራ አካባቢ ነው አሪ ዛሬ ሰልፍ ላይ ተገኘው። ይሄ ጦርነት ተጀመረ አሁን አመት ሊሞላው ነው። አሁን ነው የሚዲያ ሽፋን ያገኘው እንጂ እና አሁን አንድ አመት ሙሉ ዝም ተብለ ምንም ርፍሄ ሳይሰጠን ህፃናት እየተጨፈጨፉ ለማየት እንኳን በሚቸግር ሁኔታ ማለት ነገር ግን ከዛሬ ድረስ ዝም ተብሎ አሁን ገና ለገና የሶማሌ መንግስት ገባ መታወቂያ ያዝን ብለን እንደዛ ስላልን ብቻ ሀሰት ነው ብሎ ያንን ወረራ ለማስተባበል ከኛ ጉዳት የበለጠ ያንን ለማስተባበል ስማረት ፌዴራል መንግስት በጣም ተሰምቶናል።
አሁን ለምሳሌ የጅቡቲ መንግስት ነው ሲባል የጅቡቲ መንግስት ኢትዮጵያ ላይ ጦርነት እንደማያውጅ ይታወቃል። ነገር ግን ግለሰቦች ቡድኖች አንድ ላይ በመሆን በመደራጀት በመደጋገፍ ይህንን ነገር እያደረጉ ይገኛሉ ማለት ነው።
አብዱ አሊ ባላል ከሰመራ ባለፈው ኦብኖ በሚትባል አካባቢ ላይ በአሻባሪዎች የተፈጸመ ጥቃት ነበር። ህፃናትና ሴቶች አዛውንቶች የሞቱበት ያንን ሂደት በጣም በሚገርም ሁኔታ የሀገር መከላከያ ሰራዊት ምንም አይነት ነገር እንዳልተፈጠረ በሚዲያ በመናገሩ ያንን ረን ነው የውጭ ሀገር ጣልቃ ገብነት እየታየ ነው።
ስፔሻሊ ፌደራል መንግስት የሚያቆው ጉዳይ ስለሆነ አስቸኳይ የሆነ እና አልባት እንዲሰጠን ነው በዚህ ጉዳይ ላይ የምፈልገው። ስፔሻሊ 3 ቀበሌዎች አሉ። በዚህ በ3 ቀበሌዎች መሃል ላይ የማህበረሰብና የአፈር ማህበረሰብ የሚኖርበት በዛ ላይ ኢትዮጵያውያኖች በአጠቃላይ የአፈር ማህበረሰብ እንደፈለገ እንደልቡ መንቀሳቀስ አልቻለም። ስለዚህ መንገዱን ከጦርነት ከጠና ውጭ አድርገው ሰላማዊ መንገድ እንዲሆንና ማህበረሰቡ ለተለያዩ ቡድኖች የሚፈጥሩት ችግር ስለሆነ ይሄ መፍትሄ እንዲያገኝ ነው እኛ የምንፈልገው ማለት ነው።
መዳረሻቸውን ወደ ሰመራ ስቴዲየም ያደረጉት ሰልፈኞች ለደም አፋሳሽ ግጭቱ በር ከፋች የሆነው የአፋር ሶማሌ የወሰን ማካለል ስራ ባጭር ጊዜ እንዲጠናቀቅ በአፋር አርብቶ አደር ላይ ከውስጥም ከውጭም በሚቃጡ የሽብር ተግባር ውስጥ የተሳተፉ አካላት ለህግ እንዲቀርቡ የሀገር መከላከያዊ ተላወጣው መግለጫ ይቅርታ እንዲጠይቅና ለክስተቱ በሚመጥን መልኩ እርምት እንዲያደርግ የሚያሳስቡ መልእክቶች ተላልፈዋል። በስቴዲየሙ ላይ የተገኙት የክልሉ ሲቪል ሰርቪስ ምክትል ቢሮ ኃላፊ አቶ ራሺድ ሳሊህ ወጣቱ አንድነቱን ጠብቆ እንዲቆይ የፌዴራሉ መንግስትም ግልጽ አቋም በመውሰድ የመፍትሄ አቅጣጫ እንዲያስቀምጥ ጠይቀዋል። የኢትዮጵያ ህዝብ በአፋር ህዝብ ላይ እየደረሰ ያለውን በደል በመረዳት ከጎኑ እንዲቆምም ጥሪ አስተላልፈዋል። በአባላ፣ በራህ፣ ኮነባ፣ መጋሌና ሌሎች ከተሞች ተመሳሳይ መልእክት የተስተጋቡበት ትዕይንተ ህዝብ ተካሂዷል። ይህ በእንዲህ እንዳለ የአፋር ህዝብ ፓርቲ በክልሉ ወቅታዊ ጉዳይ ለአሜሪካ ድምፅ አስተያየቱን ሰጥቷል። ከፓርቲው ሊቀመንበር ዶክተር ኩንቴ ሙሳ ጋር የአፍታ ቆይታ ነበረኝ።
ይህ ሰላም እንዴት ይምጣ? በቅድሚያ የክልሎቹ ወሰን የት ነው የሚለው ነው ትልቁ ጥያቄ። መሬት ለሁለቱም ህዝብ የሞትና የሽረት ጉዳይ ነው። ሁለተኛ ደግሞ ይሄ የመሬቱ ሁኔታ አሁን ያሉበት ከተማ ሁኔታ የአፋር ህዝብ በሁለት አጣብቂኝ ውስጥ ነው ያለው። በቅድሚያ በዚህ የነበረበት የአዋሽ ወንዝ ዳርቻ በመንግስት ለልማት ተብሎ ለብዙ ትላልቅ እርሻዎች ተወስደዋል ያከባል። ከዛ በኩል ደግሞ እየተገፋ ነው። አዋሽ አካባቢ ያለው አብዛኛውን ነዋሪ ብትጠይቀው የተወለደው ሰላም መጀመሪያ ከየት ይጀምር ቢባል መጀመሪያ የእውነቱን ይነጋገሩ እነዚህ ሁለቱ ማህበረሰብ ማን ማንን ገፋ፣ የት ማን ነበረ፣ በህይወት ያሉ ሰዎች አሉ፣ የመንግስት መረጃዎች አሉ በሁለቱም በኩል። ስለዚህ በዛ በኩል ከተኬደና ይሄ የድንበሩ ሁኔታ ከተቋጨ እኔ በአፋርና በሂሳ መካከል እንደው የማያልቅ የማይቆም ጦርነት ይኖራል ብዬ አላውቅም።
አካባቢው ከሀገር አልፎ ለአፍሪካ ቀንድ ሰላም ከሚጫወተው ቁልፍ ሚና አንጻር ተገቢው ትኩረት ሊያገኝ እንደሚገባም ያስገነዝባሉ።
አሁን የሚያጋድላቸው የፖለቲካ አጀንዳ ነው። በሶማሌና በአፋር መካከል ደግሞ ሰላም ካልመጣ የኢትዮጵያ ሰላም የሚባል ነገር አይኖርም። ምክንያቱም የአካባቢ ከሀገር አልፎ ድንበር ተሻጋሪ ህዝብ ነው። በሶማሌም አለ፣ በጅቡቲም አለ፣ በኤርትራ አለ፣ በኬንያ አለ። ስለዚህ የቀጠናውን ሰላም መረበሽ የሚችል ነው እና አንደኛው ችግር ብዙ ተዋናኞች ያሉበት ነገር ነው። ይሄ ተዋናኞቹ ብዙ ስለሆኑ እኛ የምንለው ጦርነት አያዋጣም፣ ህዝቡ ሳይሆን ሌላ የፖለቲካ አጀንዳ የሚያራምዱ አካላት ስላሉ ነው ብለን ነው የምንገምተው።
የኢኮኖሚ ጥያቄዎችን መመለስና የህግ ተጠያቂነትን ማስፈን ሌላው ትኩረት የሚያሻው ተግባር እንደሆነ አስገንዝበዋል።
ያ አካባቢ አብዛኛው በጣም ድሃ ህዝብ ስለሆነ መሰረተ ልማት ይስፋፋ። እነዚህ ሁለቱ ክልሎች እኮ ከተባበሩ ብዙ ነገር የአፍሪካን ቀንድን መቀየር የሚችሉ ናቸው። መሰረተ ልማት የጋራ ፕሮጀክቶች እዛ አካባቢ ቢደረግ፣ ሁለተኛ ደግሞ እስካሁን ድረስ በሚደረጉ የሰብአዊ መብት ጥሰቶች ለዚህ ጉዳይ ተጠያቂ የሚሆን ሰው አለመገኘቱ ነው። ተጠያቂነት ይኖር።
በተመሳሳይ ሁኔታ የአፋር ህዝብ ፍትሃዊ ዴሞክራሲያዊ ፓርቲ ዛሬ ያወጣውን የአቋም መግለጫ ለአሜሪካ ድምጽ ሬዲዮ በግልባጭ አስታውቋል። በዚያድ ባሬ የተጠነሰሰ የፈረሰውን ታላቋን ሶማሊያ የመመስረት ህልም እውን ለማድረግ ተደጋጋሚ ጥቃት በአካባቢው ንጹሃን ላይ እየደረሰ ነው ያለው መግለጫው፣ ድርጊቱን አውግዞ መንግስት የአካባቢውን ጸጥታ የማረጋጋት ኃላፊነቱን እንዲወጣ ጠይቋል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። ለቀሪው የፍርጅታችን ክፍለ ጊዜ ቆንጭታየ አብራን ታመሻለች።
እንደምን አመሻችሁ። ወደ ምሽቱ ቀጣይ ዘገባዎች ይሆናል የምናልፈው። በቅድሚያ እንደምናመሻችሁ አድማጮች፣ የደቡብ ኢትዮጵያ ክልል ምክር ቤት አባላት በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታ አሰምተዋል። የክልሉ ምክትል ፕሬዚደንት አቶ ርስቱ ይርዳው በሰጡት ቃል ራስን በራስ ካላስተዳደርኩ በሚል ሰበብ የሚነሱ የመዋቅር ጥያቄዎች የክልሉን ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ረብ የለም ብለዋል። ከትናንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ ውሏል። ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በደቡብ ክልል በ2011 ዓ.ም ከ11 በላይ ዞኖች በክልል ለመደራጀት በርካቶችም በዞን መዋቅርና አንዳንዶች ደግሞ በወረዳና በልዩ ወረነት ለመተዳደር ለክልሉ ምክር ቤት ጥያቄ አቅርበዋል። ይህ ስሜትም ሰሞኑን የተካሄደ ባለው ጉባኤም በስፋት ተንጸባርቋል። የክልሉ ምክር ቤት የህዝብ እንደራሴዎች በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታቸውን አሰምቷል። መንግስት ለሚነሱ ጥያቄዎች ምላሽ መስጠት አለመቻሉ ለሰላም እጦት ምክንያት የሆነ ናቸው ሲሉም ተናግሯል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ምላሽ ሲሰጡ ራስን በራስ ካላስተዳደርኩ በሚል ሰው የሚነሱ የመዋቅር ጥያቄዎች የክልሉን ህዝብ ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ምንም ረብ የለም ብሏል።
መዋቅር ሲመጣ ጥቂቶች ወንበር ይሞቀናል እንጂ ህዝብ እውነቱ ለመናገር ህዝብ የሚያገኘው ቤሳ ቤስት የለም።
በጥያቄው እንጠቀማለን ብለው የሚያስቡ የመንግስት ስራ ኃላፊዎች፣ ግለሰቦችና ባለሀብቶች የሚያሰሩት ስራ ነው። የህዝብ ጥያቄ ውሃና መንገድ ነው ብሏል።
የህዝብ ትክክለኛ ጥያቄ ልጆቹን ማስተማር ነው፣ ህይወቱ ማሻሻል ነው። እየሆነ ያለው የመዋቅር ጥያቄ ካልተመለሰልን ሞተን እንገኛለን አስተሳሰብ ፕሮፓጌት ይደረጋል። በዚህ ምክንያት የዜጎቻችን ህይወት አጥተናል፣ ንብረት ወድመዋል፣ ክልላችን ኪዮስ ውስጥ ገብተዋል።
የተፈቀደላቸውም አዳዲስ መዋቅሮች መቋቋም አልቻሉም ብሏል ምክትል ርዕሰ መስተዳድሩ።
26 ቢሊዮን ብር ፕሮጀክቶች እንዲካሄዱ በ2011 ቀረበ ለፋይናንስ ቢሮ። ሁሉም ሴክተር እዚህ ዞን ላይ እዚህ ወረዳ ላይ የውሃ ችግር አለ፣ የመንገድ ችግር አለ፣ የጤና ችግር አለ፣ የቴክኒክና ሙያ ችግር አለ። ሁሉም ሴክተር የህዝቡን ችግር አድሬስ ለማድረግ 26 ቢሊዮን ብር በጀት ጠየቀ። እኛ መመደብ የቻልነው ግን 4 ቢሊዮን። ሁሉም ወረዳ የበጀት ችግር አለብኝ ይላል፣ ደሞዝ ችግር አለብኝ ይላል። አዲስ የተቋቋሙ ዞኖች፣ ወረዳዎች መቋቋም አልቻሉ። ወረዳ ባደራጀን ቁጥር በ500-600 በላይ የሚሆኑ ሰዎች ይቀጠራሉ፣ ቢሮ ቁጭ ይላሉ፣ ደሞዝ ይበላሉ። አስተማሪ ግን የለም። ልጆቻችን የሚያስተምራቸው አጥተዋል። ስታነሱት እንደነበረው የትምህርት ጥራቱ ወድቋል። ለአስተማሪዎች ስልጠና የሚሰጥ የለም። ለትምህርት ቤቶች ብሎክ ጋራንት የሚሰጥ የለም። ትምህርት ቤቶች አካባቢ የዕለት ጉርስ መብላት ያልቻሉ መቅመስ ያልቻሉ የትምህርት ቤት ምገባ ማካሄድ አልተቻለም። ቀልባችን መሰብሰብ ያለብን ይመስለኛል። ስለዚህ የመንግስትን የመምራት ኃላፊነት መደማመጥ ከሌለ ኪዮስ ነው የሚፈጠር።
ይህንን ተከትሎ የተስፋፋው ስርዓት አልበኝነት አላስፈላጊ ዋጋ አስከፍሎናል ያሉት ምክትል ርዕሰ መስተዳድሩ መነጋገርና መወያየት ለሁሉም ይበጃል፣ በሰከነ ልቦና እናስተውልም ብሏል።
ምንም አይነት ጥያቄ ይኑር እንዴት ቢሆን ይሻላል፣ ምን አይነት ለህዝብ ምን አይነት ጥቅም ያመጣል፣ እንዴት እናደርገው ብሎ መናበብ ነው የሚያስፈልገው። እስቲ ረጋን በል እንደማመጥ እንስከን። ስለዚህ ሰክነን አየት አድርገ ነው ምን እየሆን ነው፣ እውነት ይጠቅማል ወይ፣ እውነት የህዝባችን ህይወት ይለውጣል ወይ። ደቡብ ክልል ጉባኤ ለመጥራት ስጋት ሆነ። ለምን ጉባኤ ብንጠራ ይኸው ዛሬ እንደተነጋገር ነው ስለ መንገዳችን፣ ስለ ውሃችን፣ ስለ ልማታችን ነው የምንነጋገረው። ስጋት ሆነ። የክልል አመራር በየዞኑ ሄዶ ለመደገፍ ስጋት ሆነ። ባለሙያ ሄዶ ለመደገፍ ስጋት ሆነ። አንድ ቦታ ሄጄ ቦታውን ማንሳት አልፈልግም፣ መንገዱንም አንሰራው ነበረ ጸጥታ አለ ወይ ተባለ። ፌዴራሎች መንገድ ለመስራት ስጋት ሆነ። እኛው ነው ራሳችንን እያጠፋን ያለን። ስለዚህ የሰላሙ ጉዳይ ይብቃ ልንለው ይገባ። አርሶ አደሩ ከስራው ተነቅሎ እኮ ሲመላለስ ነው የሚውለው መንግስት ተቋማት ውስጥ። አስተዳደር እኔ ጋር የሚመጣው መዓት ነው። ብሔረሰብ መሆን አብሮ እንዳንኖር የሚከለክል ነገር የለም። ዓለም ወደ አንድ እንቀራረብ ሲል እኛ ደግሞ ወደ ልዩነት እንምጣ እያለን፣ ወደ መበታተን መንገድ እንሂድ እያለን። ስለዚህ የክልሉ መንግስት ጋር ተናበን እንስራ ሚጠቅመውን መንገድ በጋራ ቁጭ ብለን እንምከር እንደበቅ ነገር የለውም ከልካይም ሰጪም የለም
ከዚህ ጋር በተያያዘ በክልሉ የተፈጠረው ሁከትና አለመረጋጋት ሀገርን የመምራት ተልእኮ የነበረው ክልል ራሱን ችሎ መቆም አቅቶት እየተንገዳገደ ይገኛል ነው ያሉትም በክልሉ የሚነሱ ጥያቄዎችን ለመመለስ እንዲያመቹ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን በመሁራን ጥናት ማሰራት የሚታወስ ሲሆን አብሮ መቀጠል ቢያንስ ክልሉን በአራት አዳዲስ ክልሎች ማዋቀርና ካለው ሀገራዊ ሁኔታ አንጻር ጉዳዩን ማቆየት የሚሉ ሶስት ፍላዩ አማራጮችን ጥናቱ አመልክቶም ነበር። የክልሉ ምክትል ርዕሰ መስተዳድር አቶ ሩስቱ ይርዳው በክልሉ አሉ ያሉትን የአስተዳደር ችግሮችን ለማረም የክልሉ መንግስት ጥረት ያደረገ መሆኑን ተናግረው የክልሉ ህዝብና የምክር ቤት አባላት ከጎናችን ቆሙ ሲሉም ተማጽነዋል። ከትላንት በስቲያ ተጀምረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ የዋለ ሲሆን ነገ የተለያዩ ውሳኔዎችን በማሳለፍ ይጠናቀቃል ተብሎ ይጠበቃል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስን ኃይሎች ከሰሜን ምስራቅ ሶሪያ እንዲወጡ ፕሬዚደንት ዶናልድ ትራምፕ የወሰዱት ውሳኔ ከትናንት በስቲያ ረቡዕ በዩናይትድ ስቴትስ የተወካዮች ምክር ቤት የሁለቱም ፓርቲዎች አባላት ዘንድ በብርቱ ተወግዟል። የአሜሪካውያኑን ወታደሮች መውጣት ተከትሎ ቱርክ ዩናይትድ ስቴትስ በአካባቢው ከእስላማዊ መንግስት አሸባሪዎች ጋር ስትዋጋ ቁልፍ አጋሮቿ በነበሩት የሶሪያ ኩርዶች ላይ ወዲያውኑ ጥቃት ከፍታለች። የፕሬዚደንቱን እርምጃ የሚያወግዘውን ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ድምጽ ደግፈውታል። ቱርክ ሰሜን ሶሪያ ውስጥ ድንበር ዘልቃ የምታካሄደውን ጦርነት እንድታቆም እየጠየቁ ነው ብለዋል። ዝላቲት ሳሆት ኮክ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርባለች።
ሚስተር ትራምፕ ትናንት ረቡዕ ለጋዜጠኞች በሰጡት ቃል ወታደሮቻችንን እንዲመለሱ ያደረኩበት ምክንያት በመረጡኝ ዘመቻዋል።
It's time to bring our soldiers back home. That's the way it is. We've had no soldiers injured or hurt.
ወታደሮቻችን መመለስ አለባቸው። በቃ ያ መሆን ያለበት ነገር ነው። እኛ አንድም ወታደር አልቆሰለብንም አልተጎዳብንም። ምክንያቱም ፕሬዚደንቱ እኔ ነኛ። እኛ እኮ ነን አዛዦቹ። ያንን
ታይብ ኤርዶዋን ጋር በቴሌፎን ሲነጋገሩ ቱርክ ሰሜን ሶሪያን እንድትወር ይሁንታ የሰጡ እርስዎ ነዎት የሚሉትን ወንጀላዎች ግን ፕሬዚደንቱ አይቀበሉም።
I wrote a letter right after that conversation, a very powerful letter. There was never given a green light.
ከተነጋገርን በኋላ ወዲያውኑ በጣም ጠንካራ ደብዳቤ ነው የጻፍኩት። ፈጽሞ ይሁን ቀጥሎ የተባሉት ነገር የለም።
ይበዚህ እንዳለ በመክተል ፕሬዝዳንት ማይክ ፔንስ የተመረጡ ልዑካን የቱርኩ ፕሬዝዳንት ኤርዶዋንን ሰሜን ሶሪያ ውስጥ ተኩስ አቁም ስምምነት እንዲያደርጉ ለማግባባት አለዚያ ደግሞ ዩናይትድ ስቴትስ ብርቱ ማዕቀብ እንደምትጥል ያስጠነቅቁ ወደ አንካራ ተጉዘዋል። የቱርኩ ፕሬዝዳንት ታይብ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ ማይክ ፔንስ ዛሬ ግፊት ካደረጉ በኋላ በደረሰን ዜና መሰረት የተኩስ ማቆም ስምምነት መደረጉን ፔንስ ራሳቸው አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ ይታወቃል። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፓምፔዮና ከዋይት ሃውስ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራን ያዩት። ይሁን እንጂ ማዕቀብ እንጥላለን የሚለው ማስፈራሪያ በቱርክ የሚደገፉት ኃይሎች የያዙትን እንደማፋሰስ ማስቆም ማስቻሉን የዩናይትድ ስቴትስ ምክር ቤት አባላት ይጠራጠራሉ። የትራምፕ ደጋፊው ሪፐብሊካን ሴኔተር ሊንዚ ግራም የዩናይትድ ስቴትስ ወታደሮች ሲወጡ በተፈጠረው ክፍተት የዩናይትድ ስቴትስ ጠላቶች ዘው ብለው ገቡበት ብለዋል።
Russia and Iran are not our friends. They will not protect American interests.
ሩሲያና ኢራን ወዳጆቻችን አይደሉም። የአሜሪካን ጥቅሞች አያስከብሩም። ለኛ ወዳጆቻችን ኩርዶች ናቸው። እነርሱን ነው ጥለናቸው ወጣ ነው።
ትናንት የዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝዳንት ትራምፕን እርምጃ የሚያወግዘውን ውሳኔ 354 ድጋፍ 60 ተቃውሞ በሆነ ከፍተኛ የድጋፍ ድምጽ አሳልፎታል። ከድምጽ አሰጣጡ በኋላ ሚስተር ትራምፕ በዋይት ሃውስ የሁለቱም ፓርቲዎች ተወካዮች አነጋግረው ነበር። ይሁን እንጂ ዲሞክራቶቹ ስብሰባውን ጥለው ወጥተዋል። ብዙዎች እንደሚናገሩት ዲሞክራቶቹ የወጡት ፕሬዝዳንቱ ዋና ዋን ዲሞክራት አፈጉባኤ ናንሲ ፔሎሲን እጅግ የወረደች ፖለቲከኛ ካሏቸው በኋላ ነው። ናንሲ ፖሎሲ ግን ፕሬዝደንቱን የተሰጠው ድምጽ ስላስደነገጣቸው ሳይሆን አይቀርም ብለዋል።
I think that vote, the size of the vote more than 2-1 of the Republicans.
እንደሚመስለኝ ምክንያቱ የተሰጠው ድምጽ ብዛት ነው። ከሪፐብሊካኖቹ መካከል 2/3ኛው ፕሬዝደንቱ ያደረጉትን ተቃውሞው ድምጽ ሰጥተዋል። ምናልባት ያ ይሆናል። ምክንያቱም በጣም አንቀጥቅጧቸው ነበር። በዚያ ምክንያት ነው ስብሰባውን መቀጠል ያልቻል ነው። ያለውን ዑነታ ገና ማወቃቸው ነበር።
ሪፐብሊካን የምክር ቤት አባላት ደግሞ ፔሎሲን ስብሰባውን ጥለው መውጣት አልነበረባቸው በማለት ወቅሰዋል። የተወካዮች ምክር ቤት ተዳጣን ሪፐብሊካን መሪ ኬቪን መካርቲ አንዱ ናቸው።
Whenever the time of crisis leaders should stay whether they like what is said or not.
በቀውስ ወቅት መሪዎች የተባለውን ነገር ቢወዱትም ባይወዱትም መቆየት አለባቸው። ቆይተው ለችግሩ መፍትሄ ለማግኘት መስራት ነው ያለባቸው።
የሆነ ሆኖ የህዝብ እንደራሴዎች ፕሬዝዳንቱ ውሳኔያቸውን እንዲቀለብሱ እያሳሰቡ ቢሆንም ሶሪያ መሬቱ ላይ ያለው ሁኔታ ግን ተቀያይሯል። የሶሪያ መንግስት ኃይሎች ከኩርዶቹና ከሌሎችም ታጣቂ ሚሊሻዎች ጎን ተሰልፈው ከቱርክ በኩል እየገፋ ያለውን አጥቂ ጦር ለመመከት እየተዋጉ ናቸው። ማክሰኞለት ማንቢጅ የምትባለው ከተማ የገባው የቱርክ ኃይል ትናንት ማታ ስትራቴጂያዋን ኮባኒ ከተማን ተቆጣጥሯል። ሩሲያ በበኩሏ በቱርክና በሞስኮ በሚደገፉት የሶሪያ ኃይሎች መካከል ውጊያ እንዳይቀሰቀስ በቁርጠኝነት ተላከላለው ስትል አስታውቃለች።
ግናለው ቆንጂት ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አዲስ አበባ ላይ በ19 እና በ25 ሜትር ባንድ አጭር ሞገድ ነው ዝግጅታችን እየተከታተላችሁ ያላችሁት። በናይል ሳትም VOA 24 ላይ እንገኛለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገኙን ትችላላችሁ። በተጨማሪም በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ብላችሁ በእጅ ስልኮቻችሁ ልታገኙን ትችላላችሁ። ወይም ከአፕ ስቶር እና ከፕሌይ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጠይቁ አፓችንን ጭናችሁ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። ከዚህ ከመደበኛው ስርጭታችን በተጨማሪ በ49 ሜትር ባንድ አጭር ሞገድም ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ስርጭታችንን እንድታደምጡ እንጋብዛለን። የምሽቱ ስርጭት የአየር ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻን አልሳንቶስ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ለምሽቱ ሶሎሞን አባተና
ቆንጂት ታየነን።
አሁን ወደ ተከታዩ ቅንብር ነው የምናልፈው።
በኢትዮጵያ በህገወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽንስ ዲሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናድታለች።
የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ፣ በህገወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል።
ከለም የውጭ ሀገር የስራ ስምሪትን ጋር ተያይዞም ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የዚህ ማዕቀፍ የተሻለ ሁኔታ፣ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው የተባለው እየጸደቀ አይደለም። ሰው ተዋይቶ መጨረሻ ስጽድቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። እንደ ጊዜው ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የእስራትም የገንዘብ ቅጣትም ጭምር ያዘበት ሁኔታ አለ።
አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህገ ወጥ ሰዎችን ለመቅጣት ነው ብለዋል።
ዋንኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎችና በህገ ወጥ የድንበር አሻጋሪዎች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል፣ ለስቃይ፣ አልፎ ተርፎም ደግሞ ለሞት፣ ለበርካቶች ህይወት መጥፋት ስነ ልቦና ችግርን ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተደረጉ ያሉበት ሁኔታ ነው አለው። ይሄ የህገወጥ ጉዞ በተለይ ድንበር መሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መቅጣት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ በየጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ አንዱ ምክንያት አድርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በደላሎችና ህገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ እንቅር ያለ አስተማሪ የሆነው የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት በቀላሉ እንወጣለን የሚል ሳቢዎችን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው አለ። ስለዚህ ይህን መከላከል ይጠይቃል ነው።
አቶ ዝናቡ እንግዲህ እነዚህ በህገ ወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም፣ ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል ይሻገራል። እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛል። እና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር
አንዱ እንደተባለው ህገወጥ ዘዋዛሪዎች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም። ሰው ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናል ደግሞ ከሀገር ውጭ በድንበር ተሻግሮ የሚንቀሳቀስ አይነት ሰንሰለት አለ። ሰው ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን አይችልም፣ ይታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በእኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ ያሉበት ሁኔታ ነው ያለ። በርካታዎችም ተፈጥሯል ተብሎ የሚወሰድ አለ። እሱ ነው አንዱ ተሸጋጋሪም ስለሆነ እነዚህ ጉዳዮች። ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከእሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኛ ማህበራዊ ጉዳይ አካባቢ እየተሰራለው ትልቅ ስራዎች አሉ። ሰው እነዚህ ጉዳዮች ወንጀሉን የመቀነስ በሌላ በኩል ደግሞ ቅድም ባልኩት የጎረቤት ሀገራቶች በጋራ በሚኖረን የጋራ ስምምነቶች ደግሞ የሚጠረጠሩ አካላትን ለተገቢ ህግ እንዲቀርብ የማድረግ ስራዎችም በጋራ መስራት ይጠይቃል እና እሱን ተቀናጅቶ መስራት ስራዎች ላይ ያለንበት ሁኔታ ነው ያለው።
እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለመሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ?
እውነት ነው። ትልቁ ነገር የህጉ መውጣት ብቻ አይደለም እነዚህን ችግሮችን ሊገታ የሚችለው። በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የሚኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚፈቅዱ አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን አመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ተያይዞ የአስፈጻሚዎችን አቅም የመገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትርን አድርጎ የመስራት ጉዳዮች ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረክ አሉ። ስለዚህም በእነዚህ አይነት ንቅናቄ መድረኮች በሀገራችን የምንጀምራቸው ንቅናቄ መድረኮች አሉ። በእነዚህ አይነት መድረኮች ተጠናክረው የመውጣትና የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጡ ስልጠናዎች ይኖራል ተብሎ ይጠበቃል። ሰው በሱ ላይ አብረን የምንሰራ ጉዳይ ነው። ሰው ለመለወጥ የሚያስችል አቅም አለን። ለመለወጥ የሚያስችል በጣም ለመሆነች ጠንካራ የሆነች ሀገር አለችን። ሰው በዚህ ሀገር ላይ መክበር ይቻላል፣ መስራት ይቻላል የሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ እድል ፈጠራዎች ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ። እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። የህግ መውጣቱ ብቻውን ችግሮቹን ይቀርፋል ተብሎ መወሰድ አይደለም። በህብረተሰብ ዘንድም በአስፈጻሚ በኩልም ራሱ በወጣቶቹም ላይ መሰራት የሚገባ ግንዛቤ ማስጨበጥ ስራዎች ላይ ትኩረት ተደርጎ የሚሰራበት ሁኔታ ነው ሊኖር ይገባል የሚል ሀሳብ ያለን።
በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ
አመሰግናለሁ። ጽዮንን ወደ ተከታዩ ርዕስ እናልፋለን። Distant Relatives የሚባል ሰሜን አሜሪካ ውስጥ የሚገኝ የግብረሰናይ ድርጅት አዳማ ለሚገኘው ፈለገ አረጋውያን በጎ አድራጎት ድርጅት የቁሳቁስ ድጋፍ አድርጓል። የአዳማ ከተማ አስተዳደርም ዲስታንት ሪሌቲቭስ ለሰጠው ድጋፍ አመስግኖ ከድርጅቱ ጎን እንደሚሆን ቃል ገብቷል። ሙክታር ጀማል ተጨማሪ አለው።
ዲስታንት ሪሌቲቭስ ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማህበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው ዲስታንት ሪሌቲቭስ እንደ ስሙ በርቀት ያሉ ወዳጆቹን እና ዘመዶቹን ለመርዳት አልሞ የተቋቋመ መሆኑንም ከማህበሩ መስራቾች አንዱ የሆነው ወጣት አደም አባብያ ለአሜሪካ ድምጽ ገልጿል። ወጣት አደም አባብያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለመነሻችን ማሰብ በጣም ያማል ይላል። ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ አላማ ሰንቀው እንደተነሱ ለአሜሪካ ድምጽ ተናግሯል።
ወደ ዌስት አፍሪካ ሰተናል፣ ጋና፣ ናይጄሪያ እና ጃሜካ ሰተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አድርገናል። እኛ ምንድነው የሚሰማን ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቭን ውጭ ሀገር ብንኖር ሩታችን እዚህ ነው እና ሰፖርት ማድረግ አስፈላጊ ነው በእኛ ሀሳብ። እኛ ሰፖርት ለማድረግ በጣም ትልቅ ነገር ነው እና ለእኛ በጣም ደስታ ይሆነናል።
ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው ዲስታንት ሪሌቲቭስ ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ አረጋውያንና ተማሪዎችን ለሚረዳ ማህበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለገ አረጋውያን መርጃ ማህበር ጧሪና ደጋፊ ያጡ አረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ ዲስታንት ሪሌቲቭስን በመወከል ለፈለገ አረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትም በተመለከተ ለአሜሪካ ድምጽ ተናግረዋል።
እንግዲህ በርካታ የህክምና እቃዎች ጤናን አስመልክቶ ይጠቅማቸው ይችላል የተባሉትን እቃዎች በማሰባሰብ በአብዛኛው ከህክምና ጋር የተያዙ ናቸው። አረጋውያኖችን አስመልክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ እርሳስ፣ እንደ እስክሪብቶ፣ እንደ ባክፓክ እና እንደ ኮምፒቴሽን ቁሳቁሶች ተመቶላቸዋል። በገንዘብ ቢቀመጥ በትንሹ ከ500,000 ብር አንስም በኢትዮጵያ።
ፈለገ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምጽ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለገ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል።
እኔ ሲጀመር በሩ ሲከፈት የገባሁ ነኝ።
መጀመሪያ 3 አመት አራተኛን ያስኩናው በበሽታም ቢሆን አኪም ቤት በረሃብም ቢሆን ሰዓት ጠብቀው ጧት ቁርስ ሰዓት ምሳ እራት ልብሳችን ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም ተቆደለብን ነገር ለምስካሁን
ፈለገ አረጋውያን ያዛውንቶች መርጃ ማዕከል ካረጋውያኑ በተጨማሪ ልጆቻቸው ባቅማነስ ከተመረተ ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል።
እርሳስ ደብተር ሁሉ ጊዜ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንደ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኝም እግዚአብሔር ይመስገን። እንደውም እነሱ ትምርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክልቻለን። ግዴለውም ትምርታቸው ብቻ ይሁን ብለው ያው አሁን አንዷ 10ኛ ክፍል አልፋ 11ኛ ነጥብ 3 ተታ ትንሽ ያንደኛው አጠርም ተላ አንደኛው 9ኛ ክፍል ነው።
ባዳማ ከተማ ሰፊ ቁጥር ያላቸው አጋጅና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለገ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፍም ገልጸዋል።
ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆም ቶ ማሉ በዚህ በተከራየነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከነሱ ስር ደግሞ የሚረዱ የአረጋውያን ልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአይምሮ ህሙማን አሉ። በብዙ ህብረተሰቡ ለሚፈልገው ክፍተት ሁሉ ህብረተሰቡና መንግስት ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበረ በአቅም በፈቀደ የረዳን ይገኛል። 282 283 አረጋውያን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻሪ ብዙ ናቸው። ተማሪዎች በየቀበሌው ነው። 110 ህጻናትን ይረዳል። ይሄ አቅም ስለሌለ ግን ያው ሙሉ ምግብንም ሁሉ ነገር ሸፍኖ አይደለም።
Distant Relatives ለፈለገ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈላጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል።
የፈለገ አረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበጎ አገልግሎት ስራዎችን የተለማመዱበት ማህበር ነው ብሎ መውሰድ ይቻላል። አሁን የተረዳሁት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ አንድ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። በዚህ ማህበር ጋር ተያይዞ ያሉትን ችግሮች ከመለከተው ጋር ተያይዘን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልጽላችሁ እፈልጋለሁ። አመሰግናለሁ።
ፈለገ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር ለዘገባው። ተከታዩ የተፈጥሮ አካባቢ ሳይንስና ህይወት ነው።
ቤልካሽ ቴክኖሎጂስ መቀመጫውን አዲስ አበባ ላይ ያደረገ የፋይናንስ የጤና ዘርፎችን የሚያግዝ ስራ ፈላጊዎችን የሚደግፉ የእጅ ስልክ አገልግሎቶችን የሚሰጥ ነው። ድርጅቱ የበለጠ የሚታወቀው ሄሎካሽ በተሰኘው አገልግሎቱ ነው። የድርጅቱ ምክትል ኃላፊ አቶ ዘውዱ አሰፋ በዛሬው የሳይንስና ቴክኖሎጂ መሰናዶ እንግዳችን ሆነው ያመሻሉ። ከሀብታሙ ስዩም ጋር ነው የሚያመሹት። ሄሎ ካሽ የተሰኘውን አገልግሎት ይዘት ከሚያብራሩበት ይጀምራሉ አቶ ዘውዱ።
ሄሎ ካሽ ማለት የሞባይል ቴክኖሎጂን ተጠቅሞ ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድነው? ሄሎ ካሽ ይሄንን እኛ የምንሰራው ከፋይናንሻል ኢንስቲትዩሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው ለነሱ ነው ይሄን ፕሮዳክት የምንሰጣቸው።
ከገንዘብ ነክ ተቋማት ጋር
ትክክል። እነሱ ደግሞ ይሄንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይሄንን ፕሮዳክት ያስተዋውቁና እንዲጠቀሙ ያደርጋሉ ደንበኞቻቸው።
በጤና በገበያ ጥናትና
በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበር።
እርግጥ ነው የናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይሄ ሄሎ ዶክተር ማለት እንግዲህ እንደዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይስ የሚሰጡት ነው ለሰው ማለት ነው። ይህንንም የሚደረገው ሰዎቹ እንግዲህ ክፍያቸውን እችን እንደ አድቫይዝን ደሞሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው። ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰነች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጆብ የሚባል ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀጣሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱን ሬጅስተር አድርጉ ቀጣሪዎቹ ያንን አይተው ዳይሬክትሊ የሚያገኙበትና በአጠቃላይ እነዚህ የሚያገናኙበት ፕላትፎርሞች ናቸው።
እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታና የኢንተርኔት ዝርጋታ ውስጥም ንክኪ ያለው ጉዳይ ነው። ኢትዮጵያ ውስጥም ብቻ አይደለም በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይሄን በማከናወን ሂደት ውስጥ
ትክክል ነው የቴልኮ ችግር ይኖራል። ግን ዋናው ምንድነው እኛም እዚህ በቆየንበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን ምንድነው ታስቦ ነው። አሁን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፔንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህ ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ
የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት
ትክክል። እንዲያውም ብዙ ኢንተርኔት ጋር እንደምታውቁት አሁን ከበረጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ ከአዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ የእነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው። ብዙ ፕሮዳክት የምናወጣው ይህንን ግንዛቤው በመክተት ነው።
አድማጮች ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎችን እናሰማ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከቱርኩ ፕሬዚደንት ሬቼፕ ታይፕ ኤርዶዋን ጋር አንካራ ላይ ከተወያዩ በኋላ ቱርክ ኩርዶቹ ላይ የከፈተችውን ጥቃት የተኩስ አቁም ማቆም ስምምነት ላይ ተደርሷል ብለዋል። የሞዛምቢክ ብሔራዊ የምርጫ ኮሚሽን ቃል አቀባይ ባለስልጣናት የጠቅላላ ምርጫውን ውጤት ከነገ አርብ ጀምሮ መግለጽ ይጀምራሉ ብለዋል። ፓውሎ ኪዩኒካ በተጨማሪም ኮሚሽኑ ምርጫውን ከታዘቡ አገር በቀልና ዓለም አቀፍ ታዛቢዎች በሰማው የመጀመሪያ ሪፖርት ተደስቷል ነው ያሉት። ታዛቢዎቹ ምርጫው ጦርነት ይቅርታ ታዛቢዎች ምርጫው ስርዓት ባለው መንገድ የተደራጀ የተፈጸመውም ግልጽና ተአማኒ መንገድ መሆኑን ነው የተናገሩት ብለዋል።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራሙን አዘጋጅ በትስታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
እኔም ሰለሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።
በደህና ደሩ።